ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጻሕፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወዲ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘነዳው ታቆ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ከሚያዚያን ስቶስ ከካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አባራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝምታ ለመየየ ዝምታ ለመውደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይቺን ቀን አንገቴን ደፍቼ ለፋት በሚል አጉል ሰበብ በሚል አጉል ምሰት መቆየት ደግ ነው ሁሉም ታለፈና ሀገር ሞታ የናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጀዋያችን ያድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አጓራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ ታቆ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰሩበት በቀላል አይፈርስም ያገር ስሪቱ
አርማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 733337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜይል አድራሻችን efdpu@ @aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ጀምር ቋጠሮ አካልጣና ሰጠኝ ለዚች ዓለም ኑሮ ውስጧ ተቀመጬ ሰማው ለነበር ደበት ከዚህ ከምንት እባክሽ አየኝ አያገኘኝ ብዬ አልቆለን አልኳት ልቅተማም እንጄ በሐዘን ተውጣ ያሰላሰለች ረዥም ተንፈስ ልጄ አይመችም አለች ሞትና መወለድ የማይቀር መሆኑን መቅታት እንደማችል እተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ በይውጭ እንደናለች ስራቿን ወጣጥራ አልቀረም መወለድ ከና ብቅ እንዳልኩኝ ለዚህ ለጠላሁት ከዚህ ተጋለጥኩኝ ፊት ለፊቴ ሆኖ እብሪት እያየኝ አንቺ ያህያ ልጅ ወረንጭላ እያለኝ ጠው ጠው በይለኛል ባልበላው አንጀቴ ወተት ባነካካው ሸንበቆ አጥንቴ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባው ጠንጋሎ ያለረራሄ ይመግምጋታል አይኗ ከኔ ጋራ ይዞ ይከራ እሚ ከርሳታዋ ስቃያ ሲበዛ ጠቀይ ማንቆ አንገቷን ጠይዛ አፍያ አድፋት ልጄ ልጄ እያለች የመጨረሻዋ ይህን ታውቅ እህት ወንድምሽን አባትሽን ለበላ ጭራሽ አትደሪ ይሁንበሽ መሃላ እኔም የረገጠኝ አንቺንም እንዳይረግ ብድር መላሽኝ አባት በቆመት ከእጁ ንጠቂና ማሰሪያውን ገመድ ቀጥቀጥ አሻባሪ አድርጊልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጫ በጣም ያጣረች እሺ ብዬ አልኳት ቃል ገባለሁ አይነት ብዬ ላጋደ ያንቺ ስጋ ይሁንብኝ እንደገዢ ልጆች ዛሬን ባድለኝ ነጋ የምፈካ ህምቡት አበባ ነኝ እንዳልቀርጠው ልጌ ከስሜ እንዳልጠፋ የሚኮተኩት የሚሰጠው ተስፋ አይዞ በርቺ ባዩን እስካላጣው ድረስ የግፉ የመከራው ገመድ እስኪበጠስ እመናው ብያለሁ የማሚዬን አጽም እኔ አልገዛም ተንበርክኬ አላዝም ኢትዮጵያ እናቴ ጀግና ወላዲቷ ካልተሸፍና ተጨማዶ ፊቷ ልጄ በማህፀኔ ልጄ በስብቴ በላ የነገረችኝ ትልቅ ነው ፊቴ እንዴት ፊት ልደር እያንቃጨለብኝ ብዙ አልሞከርም ቃል ኪዳን
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ በሚያዚያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና ባጋቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሂደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱት ልጆች ማንነት ሳያሳውቁ ህክምና ያደረጉ በፍጥነት ከሆስፒታል በማውጣት ህይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለ። እስር ቤት ያወቁት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የህክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጠጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ላስታማሚ እናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘውት አምልጠዋል። ሌላው የነበቦ ተልእኮ ደግሞ በጥቁር አንበሳ ነበር። ቆስሎ የተኛን የእኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የኛ ባል ነርስ የጤና ረዳት ለድርጅቱ መረጃ ትሰጣለች። እነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያፍታታ አስመስለው ይዘው ታመለጡ። ይሄ ሁሉ ጉድ መች ተጻፈ? መች ተነገረ? እንደነበቡ አይነቱ አንድ ሁለት በህይወት የተረፉ ጀግኖች ጀብዷቸውን መተረክ አይፈልጉም። እሱንን ተወውና እንዳልኩ የዚያን ዕለት እልቂት ይሁን የሌሎቹን ከሞላ ጎደል እና በተበጣጠሰ መንገድ መረጃው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ለማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረስኩ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያ ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ፣ በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ህግ ጽህፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ድርቅ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በውኔም በህልሜም አስቤም አላውቅም። ገያፓ አባላት ውጭ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረጉ። ከነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ አነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን፣ ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ፣ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከ20 እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አምጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽሕፈት ቤት ሬሳ የምናወጣው ከምሽቱ 1 ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጠዋት ነበር። በየዕለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። በመደበኛነት የምናነሳው በሁለት መኪና ሲሆን አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። በማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ስራ ላይ እስከ 1970 ዓመተ ምህረት ድረስ ለአንድ አመት ሰርቻለሁ። በወቅቱ አስከሬን የሚቀበርበትን ቦታ አሁንም አውቀዋለሁ። በቀይ ሽብር ጊዜ ሌሊትም ቀንም ወደ ቤታችን አንሄድም። በእሳት አደጋ መከላከያ የምናድርበት ቤት ተሰጥቶን ነበር። ጉድጓድ ቆፋሪዎቹና ቀባሪዎቹ እዚያ ቦታ ቤት ተሰጥቶላቸው ሌሊትም ቀንም እዚያው አይጠፉም። ምግብ የማንበላበት ጊዜ ነበር። ሰው በቀይ ሽብር በየመንገዱ በየቀበሌው በየከፍተኛው መገደል እስኪያቆም ድረስ እረፍት አልነበረንም። ገጽ 260 እስከ 263 ይህ ሁሉ እልቂት ሲካሄድ የኢህአፓ መሪዎችም ሆኑ ሌሎች አባላት ለምን ማፈግፈግ እንዳልፈለጉ ግራ የሚገባ ነገር ነበር። ይህን በተመለከተም ድርጅታቸው ቢያንስ ከ1969 ዓመተ ምህረት ሰልፍ በኋላ የሰው ኃይሉን የማዳን እቅድ ለምን እንዳልነደፈ የሚያውቀው ነገር ካለ ትንሣኤን ጠየቅኩት። በግሌ የኢህአፓ ትልቁ ህጸጽ አለማፈግፈግ ነው ብዬ አምናለሁ። ትግሉ መቆም አልነበረበትም፣ ሆኖም ማፈግፈግ ይቻል ነበር። መሪዎቻችን እንደ ጧፍ እየነደድን የነበርነውን አባላት አቅጣጫ የማስያዝ ኃላፊነት ነበረባቸው፣ ሆኖም አላደረጉትም። ለምን ቢሉ ራሳቸውም እንደ ቅጠል ሲረግፉ እንኳ አልታወቃቸውም። ራሳቸውን ለማዳን ማፈግፈግ ያልቻሉ መሪዎች ተከታዮቻቸውን እንዴት አፈግፍጉ ይላሉ? ማፈግፈግን እየቀፈፋቸው እኛንም ማፈግፈግ እንዲቀፈን አደረጉን። ተራ በተራ ሲወድቁ እኛም ተከትለናቸው ወደቅ። ለምሳሌ በ1969 ዓ.ም የመጀመሪያ ወራት የአዲስ አበባው የኢህአፓ በይነ ቀጠና አባላት ከስብሰባ ሲወጡ በጥቆማ የተያዙት ሁሉም ነበሩ። አንዱ ብቻ ነው ያመለጠው። እሱም ቢሆን ከታሰረ በኋላ አምልጦ ነው። መሳሪያ ስላላሳያችሁ በማለት መርማሪዎቹንና ወታደሮቹን የኢህአፓ አባላት ያሉበት ቤት ውስጥ ማገዳቸው። ጓደኞቹ ወታደሮቹን ገለው እሱንም ይዘው አመለጡ። እንግዲህ ከዚህ በይነ ቀጠና አባላት መካከል በሕይወት የተረፈው በኋላ ግን ተገሏል እሱ ብቻ ነው። ከዚያ በኋላ እነሱን ተክተው ሌሎች ተመረጡ። በወራት ውስጥ አብዛኞቹ ታሰሩ ወይም ሞቱ። በመጀመሪያው የመጋቢት ወር አሰሳ ብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የኢህአፓ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መቀጠል እንጂ ማፈግፈግን አልፈለገም። እንደገና በሁለተኛው አሰሳ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈግፈግ አልተመረጠም። መሞት፣ መተካት፣ መሞት፣ መተካት። የበላዮቻችን ጽናትና ችኮነትን ያመሰቃቀሉት ይመስላል። አንዱ እጁን አልሰጥም ብሎ ከፎቅ ይወረወራል፣ ሌላው መርዙጦ ራሱን ይገላል፣ ቀሪው ላለመማረክ እየሮጠ ጥይት ይርከፈከፍበታል። ያደላቸው በአንድ ሽጉጥ ከመትረየስ ጋር ተፋልመው ይሞታሉ፣ ያላለላቸው ደግሞ ስብሰባ ላይ እንዳሉ ተጠቁሞባቸው ይያዛሉ ወይም በክላሽንኮቭ ይታጨዳሉ። የበላዮቻችን መጨረሻ በአብዛኛው ይኸው ነበር። የሚገርመው የእነሱን ሞት መረጃ አይነግሩንም። እዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አሲምባ ጎንደር ለሥራ ከሄዱት 2 ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳ ተረፉ ካላልን በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተተካ በተደጋጋሚ ያልቀዋል፣ ከአንዲት ልጅ በስተቀር። ወደ መጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በሕይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየፍ ውጤቱ ትውልዱን ለሽንፈትና ለእልቂት ዳረገው። ምን ትዝ እንደሚለኝ ታውቃለህ? የእኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን ከላይ ከአውሮፕላን በሚጣል የመርዝ ጋዝ፣ ከስር በምድረ ባንዳና ተራሽፍታ እየነደዱ ባልተመጣጠነ መሳሪያ እየተዋጉ ማፈግፈግን ጠልተው እንደ ቅጠል ረገፉ። ታዲያ እኛ የማይጨው አርበኞች ቀጥታ ግልባጮች አልነበርንም? ልዩነታችን ገዳዩ የራሳችን ፋሽስት መንግስት፣ ሟቾች ደግሞ የራሳችን ዜጎች መሆናቸው ነው። ማን ነበር እኛው ነን በሚል ርዕስ ግጥም የገጠመ? እኛም በተራችን ቆራጦቹም እኛው፣ ገዳዮቹም እኛው፣ የሞትነውም እኛው በሚል ለምን ግጥም እንደማንጽፍ ይገርመኛል። በቂ ሰዓት ቢኖረንም ከዚያ በላይ ውይይቱን መቀጠል አልፈለግኩም። ምዕራፍ 9 እንያ ልጆች በመክስቱ ሁለታችንም ስራ ስላልነበረን ተገናኘን። እስቲ ስለንደን ልጆች የግል ጠባይም ቢሆን ንገረኝ ትዝ ስለሚሉ ብቻ ስለው ይያባ ልጆች ከሞላ ጉደል ተመሳሳይ ናቸው። ማንን አንስቼ ማንን ልተዋልና ስለ ጥቂቶቹ ጓደኞቹ አጫወተኝ። አቤ ስለ አቤ በቀደም ለት የጠቀስኩልህ ይመስለኛል። መስቀል አደባባይና አካባቢው ተመድቤ ስራ ከጀመርኩ ከወራት በኋላ ለስራ የተገናኘሁት ልጅ ነው። በርካታ ስራዎች አብረን ሰርተናል። ስንገናኝ የሰብዞን አባል ነበር። በ1969 ዓመተ ምህረት የመጀመሪያ ወራት አካባቢ ይመስለኛል ተያዘ። በወቅቱ የዩኒቨርሲቲ ተማሪ ነበር። የተያዘው በራሱ ጥንቃቄ ጉድለት ነው። የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በጥበቃዎች ፍተሻ የተያዘው። እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ። ሐሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ በሌላ ቀጠሮ ለሚያገኘው ልጅ ለማስተላለፍ ነበር። አቤ እንዳብዛኛው አባላት ፍጹም ቆራጥና ጎበዝ ሰው ነበር። ከዩኒቨርሲቲው ጥበቃ ጀምሮ ወደ ፖሊስ ምርመራ ክፍል እስኪተላለፍ ድረስ የሰጠው ቃል አንድና አንድ ብቻ ነበር። ምን መሆኑን ያላወቅኩት ነገር መንገድ ላይ አግኝቼ ወደ ዶርም ወስጄ ላየው ፈልጌ ነው የሚል ነበር። ቢያስፈራሩት፣ ቢያባብሉት፣ ቢደበድቡት፣ ቢቀጠቅጡት መልሱ ይኸው ነበር። ያቤ መታሰር በሪጅናችን የተወሰነ ጉዳት አምጥቷል። ዋናው መዋቅርና በተዛማች ኮሚቴዎች ውስጥ ይሰራ ስለነበር በድንገት ለእስር መዳረጉ ስራችን ላይ ጫና ፈጥሮ ነበር። ሌላ ልጅ እስኪተካኝ ድረስ በሱ ቦታ ሆኜ ለጥቂት ወራት ሰርቻለሁ። ያቤ ጽናት በከንቱ አልቀረም። በደህንነቶች ጥቁር መዝገብ ውስጥ ሰፍሮም ቢሆን ከወራት በኋላ ተፈታ። ከተፈታ በኋላ አንድ ላይ መስራታችን ትዝ አይለኝም። ሆኖም አልፎ አልፎ ስንገናኝ እንደ ጓደኛ እንጨዋወት ነበር። አቤ ቀልደኛም ነው። መሰደዱና ግድያው ተጧጡፎና ባንጃ ጉዳይ ድርጅታችን ሲታመስ በነበረበት ወቅት መንገድ ላይ ተገናኘን። ስራ እየሰራው መሰለህ እንዴ? መዋቅራችን እንዳሮጌ ጨርቅ ሲበጣጠስ የተበጠሰውን ስቀጥል፣ የተቀደደውን ስሰፋ፣ የተቦጨቀውን ስደርት ነው ሙለው ብሎ ያሳቀኝን እስካሁን አረሳውም። ከዚያ ጊዜ በኋላ አቤን ያገኘሁት ከ17 ዓመት በኋላ ነው። አቤት እንዴት ደስ እንዳለኝ! ትዳር ይዞ 4 ልጆች ወልዶ ነበር። ክፍለ አገር በመምህርነት በመስራት ላይ እያለ አዲስ አበባ ለረፍት መጥቶ ነው የተገናኘ ነው። ከዚያ በኋላ ለጥቂት ጊዜያት እየተገናኘን ቆይተን እንደገና ግንኙነታችን ተቋረጠ። በወቅቱ የሞባይል ስልክ ስላልነበር እንደተለያየን ቀረን። አቤ የት ነህ? ጌታ ነህ? እኔ ጌታ ነው የምለው። መስቀል አደባባይ አካባቢ ቀበሌ 07 ውስጥ ነዋሪ የነበረ ጓደኛዬ ነው። የነ ጌታ ቤት አሁን ፈርሷል። ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር። ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው። ቀዳልና ረጅም ፈርጣማ ሰውነት ነበረው። ያደገው ክፍለ ሀገር ከዘመድ ጋር ነበር። ኋላ ላይ ወላጆቹ ወደ ነበሩበት አዲስ አበባ መጥቶ ነው የኖረው። ጌታን በጣም ነው የምወደው። ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር። ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ። 4 የሚሆኑ ወንድሞችና እህቶች ነበሩት። የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ። ጌታ ጨዋና ቁጥብ ነበር። ማንም ሰው የይሃባ አባል ነው ብሎ የሚጠረጥረው አልነበረም። እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም። ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም። ብዙ ጊዜ ከአካባቢው አይጠፋም። ጊዜ ሳገኝና ቀጠሮ ከሌለኝ እቤቱ ሄጄ እጠራውና ሻይ ቡና እንላለን። ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን። ከዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም። አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል። በመሃል በዋናው መንገድ ላይ ሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል። ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት። እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ። ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ። ክው ብዬ ቀረው። ጌታ ብዙም አልደነገጠም። ድምፁን ዝቅ አርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ። በአጋጣሚ በረንዳው ላይ ሌላ ሰው ስላልነበር ከጉድ ወጣን። ሽጉጡን በእግሬ ወደፊት እየገፋሁ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች። ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ። ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች። ሰው እያነጋገረ ስለሆነ ቡና ድገሚ ብዬ በዘዴ አስነሳዋት። ቆይ ቆይ፣ ሴትኛ ዳሪዎችም የእናንተ አባል ነበሩ? የሰው ጨዋታ ታጠነዛለህ። የሆንክ ወሬኛ ነገር ነህ። እኔ በሙሉ አባልነት የማውቃቸው ሴትኛ ዳሪዎች አልነበሩም። ሌላ አካባቢ ግን እንደነበሩ ሰምቻለሁ። አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ 3 የሚሆኑ ሴትኛ ዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ። ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻትኩት። ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳልተጠነቀቀ እየገረመኝ ሳለ ሰውየውን ተሰናብቶ ተመልሶ መጣ። በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም። ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ። እኔም ማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም። አስተናጋጇ በድጋሚ ያዘዝኩትን ቡና አምጥታ ወንበር ስባ ከኛ ጋር ቁጭ አለች። ብዙ ሳንቆይ አልቀረንም። እኔ በሐሳብ ስለተዋጥ ብዙም አላወራውም። ሁለቱ መድረኩን ይዘውት ቆዩ። በመጨረሻ ቀኑ እየመሸ ስለነበር ተነሳን። የእሱን ቤት አቅጣጫ ይዘን ስንሄድ ሽጉጥ እንዴት ይዘህ ትዞራለህ? ከያዝክስ በሥርዓት አትይዝም እንዴ? ስለው የአባቱ ሽጉጥ እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው፣ በዋጋ እንዳልተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አቅም ስላልነበረኝ ተሰናብቼው ተለየሁት። በሱ ቤት እኔም መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም የገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽጉጡ ከኪሱ ሲወድቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከሰላሳ ደቂቃ በላይ በሐሳብ ተውጬ የቀረሁት እኔ እንጂ እሱ አልነበረም። ይህ አልበቃ ብሎት ሕፃን ልጅ የሆንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳ ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለ ሀብት አይደሉ፣ ወታደር አይደሉ። የአባ ነገር እስር ቤት ሆኜ እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርገልን ጓደኛዬ፣ መቼ ማረሳም። እንሳይ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክክ ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። እንሳይ ትንሽ ከተከዘ በኋላ ስለሌላኛው ጓደኛው ቀጠለ። አባይነህ አባይነህ የሁሉ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ይሃባን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ይሃባው እያልኩ ነበር የምጠራው። ይሄው አጉል ቀልድ ለምዶብኝ አንድ ቀን አንተ ይሃባ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢህአፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። መሰራት ያለበት ሥራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ሥራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣም ማለት ይቀነዋል። ከአባይነህ ጋር ቅርበታችን የጓደኛ ያህልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋር ይኖራል ብሎ አስቦ በል ምሳ ብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረን እቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሼራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድ። እኔም አጎቴ ጌታነህ እናት ቤት ሄጄ ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩ እልሃለሁ። ዘመድ የምትጠይቁ እየመሰላችሁ ትበሉ ነበር ማለት ነው? በበኩሌ የምሳ ሰዓትና በቂ ሰዓት አይገጣጠምልኝም እንጂ በቀላውጥ ደስታውን አልችለውም። የራሴው ሰዎች ቤት ነው፣ በዛውም እጠይቃቸዋለሁ። በሁለትም ይሁን በሶስት ወር በምሳ ሰዓት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት እሄድ ነበር። ሾላና አዋሪ አካባቢ ካለሁ አክስቶቼ እልፍዬና የሺ ቤት ጎራ እላለሁ። 4 ኪሎ ከሆንኩ ያጎቴ ልጅ ከነሚሊ ቤት ሄጄ ቀዳለሁ። ወደ ሽሮ ሜዳም ስከሄድኩ ሌላዋ ያጎቴ ልጅ ትዕግስት እናት ቤት እሄዳለሁ። መሀል ፒያሳ ደግሞ የአባቴ ቤት ነው። አንተ አላቁማስ አበይ ጠፊሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ፣ አልፈራትም። ለትንባሆው ትልና 2-3 ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቅልውጥና አይደል? ይልቅ ከአባይነህ ጋር እንዴት ከመታሰር እንዳመለጥን ላውራልህ። አንድ ጊዜ ሶስት ሆነን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ድግነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማነው አብዮት ጥበቃው ስንገባ ያየን ልጆች ጸክረሉጦች ነበር። ለማረጋጋት ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛው ውሻ ስለነበር አጥሩ አጠገብ እንኳ አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አብዮት ጥበቃዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟት ሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አብዮት ጥበቃዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አብዮት ጥበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተው ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ ሁለት ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት ፍላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥግ አድርገን ድልድዩ ስር ገባን። እዛው እንዳደፈጥ ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት ፍላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ? አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ ሁለት ጅቦች መጡብን። በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን። በተመሳሳይ ሁኔታ አጣደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ! አብዮት ጥበቃዎቹስ? ልጅቷን እነማን ናቸው የገቡት? ውለጃቸው ብለው አንገላቷት። እሷ ግን የወንድሜ ጓደኞች ነበሩ፣ ጠብቀው ሲያጡት ተመልሰው ሂደዋል ብላ ችካለች። ቤቱን ፈትሸው ሲያጡ ሄዱ። በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አካባቢ አልጠፉም ነበር። አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር። ልጆቹ አሁንም አሉ? ያኛው ልጅ የት እንዳለ አላውቅም። ለነገሩ ብዙም አንተዋወቅም ነበር። ለአጭር ጊዜ ሥራ ነበር የተገናኘ ነው። ከአባይነ ጋር ግን ጥቂት ወራት አብረን ሠራንና እሱ ወደ ሌላ ሪጅንና ሥራ ስለተዘዋወረ ተለያየን። አልፎ አልፎ ግን መንገድ ላይ እንገናኝ ነበር። ቆይቶ ተያዘ። በጥይት ተመቶ ነበር አሉ። በኋላ ማዕከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማው። በመካከላችን የተለመደው ጸጥታ ነገሰ። የባጤ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረግኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አልኩት። ግድ የለህም ትንሽ ላውራሃልና ስለ መሐመድ ቀጠለልኝ። ጓደኛዬ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ። ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር። የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር ከታላቅ ወንድሙ ጋር። ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው። ለኔ መدرس የሌለበት ኮድ በስተት ተሰጥቶኝ ነበር ላገኘው የቻልኩት። ሰቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ። ከዚያ በኋላ ስታዲየም አካባቢ እንተያይ ነበር። በዚያ ሁኔታ ላይ ያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው። ከዚያ በኋላ የምር ጓደኞች ሆን ትርፍ ጊዜ ሲኖረን እንገናኛለን፣ ሻይ ቡና እንላለን። አብዛኛው ጨዋታችን ከፖለቲካ ውጭ ነበር። ወንድላጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን። ቆይቶ እኔ ስለታሰርኩ ተለያየን። ታስሬ ስፈታ እቤቱ ሄድኩ። ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል። ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ፣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው። ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥኩ። በሕይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመርኩ። ዝርዝሩ ብዙ ስለሆነ ያንን ልተወው። በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ 7ኛ አካባቢ ዘመድ ቤት ተጠግተው አገኘዋቸው። መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ። እሱ ግን አንድ ለእናቱ ነበር። እናቱን ሳገኛቸው ቅስማቸው ተሰብሮ ነበር። አንተዋወቅም፣ የእሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት። ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር። የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር። ኋላ ላይ መንኩሰው ነበር። ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ። ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት። የመሐመድን ታሪክ እንደጨረሰ ሽንቴን ልሽና ብሎ መታጠቢያ ቤት ገባ። መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ። ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን። ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት። የምን ሴት ልጅ ብያለሁ እንዴ ብሎ ሊዋሸኝ ፈለገ። አዎ ብለኸኛል አልኩት ፍርጥም ብዬ። ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ። ችግር አልኩበት። ከብዙ ውትወታ በኋላ አይናለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስታውሰው በ1969 ዓመተ ምህረት መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘኋት እንድቆይ ብቻ ነበር የተነገረኝ። የቀጠሮ ሰዓት ምሽት 2 ሰዓት አካባቢ ይመስለኛል። ከብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጄን ኪሴ ከትቼ ቀስ እያልኩ ሲሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ኮዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ አቀናን። ስትመለሽ እንዳይርቅሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ስራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፌ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥ። እሱ እንደምትለው አልተነገረኝም። يتبالكوت أغنيات بيتشانة بر يسمعوتن تتراد تركو تقاقم مي لما السب موكر هل تساساتكم لجوين الگري يتوسنا جزي إياغنيوات اندكوي نبر مدتالي على مستد يتلمدو آسر عراجين كدمو لني تنقرونو يعن ناصر الدوات يالكواتو اللو بيقباتم كدن اقاتي واغن هل تملسجم بالك أنا غير كمجنك مفتي وده مفلقو ميد اللبن بمالت أصب مفتي ساچو دغمو أني ونين ملان دمي نورس نقرات ترقا قج مكسيكو يالو متلي أجن بوقتو نسعى نبر ونم كدمي سالار رقا قط بزيام الشد ميد عدقا ياسكتلال ساعتو أبيو طبق أوج يميسو أوروبت نبر استاديوم ممتلئ ደግሞ በሌላ ልጅ ተይዟል ሶስተኛው ንጻቤ ኦሊምፒያኖ ቀድሜ ባልጠይቃቸው እዚያ ለመሞከር አሰብ ያካልተቻለ እኛ ቤት ይሻት እንደሚል ነገርኳትና አረጋጋዋት ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም በእግራችን የምንሄድ ከሆነ ውስጥ ለውስጥ ወሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝተን የትኛ ዳሪዎች በሚበዙበት ባሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረሰ በቀድሞ አሽዋ መሸጫ በነበረው መንገድ አድርገን በመሻለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረሰ የሰፈር ሰዎች እንዳይሁን በማውቀውና የመንገድ መብራት በሌለው በኩል አድርገን እየተዋው ቤት ሄድ እሷን ጨለማ ቦታ ላይ አቆሜ ወዳጃችን ቤት ገባው እትዬ ነበሩም ራቅ ያለ ቤት ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር ቤት ስንደርስ 3 ሰዓት ሊሆን ምንም አልቀረው እናቴ እማሆይ እህቴና ወንድሞቼ ያቺን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል ለምን እንዳመጣኋት ማን እንደሆነች አልተናገርኩም ወዲያው ለሁለታችንም ምራት ቀረበልን ይሄን ተፈረቴን ተጫዋችላታለሁ አሁን የዘነጋውትን የፈጠራ ስሟን እየጠራው ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን የፈጠራ ታሪኬን ደረደርኩ ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ አብረን ዘመቻ እንደነበርን አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንደመጣዋት ናፌ ላይ እንደመጣልኝ ዘበዘብኩ አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቆጨቅናት ዘለዘልናት ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴ ላይ አደረች ጣት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጻሕፍት ሰጥቻት ወደ መደበኛው የሩጫ ስራዬ ሄድኩ ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነት ስሜት ጠየቅኩት እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ እዚያ ምስጥራዊ ድርጅት ውስጥ ማን ነው ያለ ሃይባት እዚያ በኋላ አልተነጫነጭኩም አልተቆጣውም ለማንኛውም የድርጅታችንን ስህተት እንደጥፋት ቆጥሬ በፍጹም አላውቀም አስቸጋሪ ተልእኮም ካለ ከመፈጸሙች ለሰከንድ እንኳን አላመነታም ነበር ይህ ደግሞ የኔ ብቻ ሳይሆን ያብዛኛው አባልም ስሜት እንደነበር በርግጠኝነት እናገራለሁ ለማንኛውም የአይናለም ጉዳይም በዚሁ ተዘጋ በቃ መጨረሻው እንዴት ሆነ አትቸኩል ታሪኩ ብዙ ነው መጀመሪያ አይናለም የነገረችኝ ላጫውትህ ወደ ጎተራ በሚወስደው መንገድ በክሎቤት አካባቢ ኗሪ ነበረች ባንድ ክፉ ቀን ተያዘች እንዴት እንደተያዘች የነገረችኝን አሁን ዘንግቼዋለሁ የታሰረችው ግን በዚያን ጊዜ ሁለተኛ ፖሊስ ጣቢያ ነው አራት ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ባለው የትራፊክ መብራት ቻፕ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ ሁለትና ሶስት ሰው ሆኖ ጎን ለጎን ለመሄድ አያስችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝ መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጭ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም እንደምታምናቸው ሁለት ሶስት ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
Yes, I could. Yes, I could. Yes, I could.